ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በአቶ ዮሐንስ ቧያሌው መዝገብ ስር የሽብር ክስ የተመሠረተባቸው 52 ከሳሾች መካከል 16ቱ ዛሬ ፍርድ ቤት ቀርበው ወንጀሉን ያለመፈጸማቸውን ተከላክለዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። 13 ታጋቾችን ከእገታ አስለቀቁ አለ የጭልቃ ወረዳ ሰላምና ደህንነት ጽህፈት ቤት። የዚህም ዘገባ ደርሶናል። ዝርዝሩን ከሰዓቱ ዜና የዓለም ዜና በኋላ እናቀርባለን። ማክሰኞ ሐሙስ ጥር 29 2017 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜና ተሰይሟል። ኤልያስ አስማረ የስርጭት ቴክኒኩን ያቀናብርልናል። ጽዮን ግርማ ናት የዕለቱ ዋና አዘጋጅ። እስከ ምሽቱ አራት ሰዓት ከልዩ ልዩ ዝግጅቶች ጋር ከባልደረቦቻችን ጋር በመሆን አብረናችሁ እንዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
በድጋሚ እንደምናመሻችሁ። አሜሪካ ለውጭ የምትሰጠውን እርዳታ ማቋረጧ በኢትዮጵያ የኤችአይቪ ተጠቂዎችን እንደሚጎዳ ተመድ አስታወቀ። ከግድያ ሙከራዎች በኋላ ወደ ሃይማኖት መቅረባቸውን ዶናልድ ትራምፕ ተናገሩ። የሱዳን ሰራዊት ወደ ማዕከላዊ ካርቱም እየተቃረበ መሆኑን አስታወቀ። እንዲሁም ሩሲያ የምሽት የድሮን ጥቃቷን ቀጥላለች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። አሜሪካ ለውጭ የምትሰጠውን እርዳታ ማቋረጧ በኢትዮጵያ የኤችአይቪ ተጠቂዎችን እንደሚጎዳ ተመድ አስታወቀ። አሜሪካ የውጭ እርዳታዋን ማቋረጧ በኢትዮጵያ በርካታ የልማት ስራዎችን በተለይም ደግሞ የኤችአይቪ ተጠቂዎችን ለመርዳት የሚደረገውን ጥረት እንደሚጎዳ በተባበሩት መንግስታት ድርጅት የኤችአይቪ ኤድስ ፕሮግራም ዩኤስኤድስ አስታውቋል። በኢትዮጵያ በአሁኑ ወቅት በኤችአይቪ የተጠቁ 503,000 ሰዎች በ1400 ጤና ጣቢያዎች በኩል አንቲ ሪትሮቫይራል የተሰኘው መድኃኒት እንደሚሰጣቸው የተመዱ የኤድስ ፕሮግራም አስታውቋል። በክልሎች የሚገኙ የጤና ባለሥልጣናት በአሜሪካው ዓለም አቀፍ የልማት ድርጅት ዩኤስኤድ እና በአሜሪካ የበሽታዎች መቆጣጠሪያ ማዕከል ሲዲሲ የገንዘብ ድጋፍ የሚሰሩ የጤና ሠራተኞችን እንዲያሰናብቱ ከጤና ጥበቃ ሚኒስቴር መመሪያ እንደደረሳቸው ለቪኦኤ አስታውቀዋል። የጤና ጥበቃ ሚኒስቴር ከቪኦኤ አስተያየት እንዲሰጥ ጠይቆ መልስ አልሰጠም። ፕሬዚደንት ዶናልድ ትራምፕ ለውጭ ሀገራት የሚሰጥ እርዳታ እንዲቋረጥ ማዘዛቸውን ተከትሎ የአሜሪካው የውጭ ጉዳይ ሚኒስቴር ኤች አይቪን ጨምሮ ሌሎችም ሕይወት አድን ፕሮግራሞችን አሜሪካ መደገፍ እንደምትቀጥል አስታውቆ ነበር። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአስቸኳይ ጊዜ የምግብ እርዳታ እንደሚቀጥል ቀደም ብለው አስታውቀው የነበረ ሲሆን ቆየት ብለው ደግሞ ሕይወት አድን መድኃኒቶችና የሕክምና አገልግሎቶች እንዲሁም የምግብና የመጠለያ እርዳታዎች እንደሚቀጥሉ አስታውቀዋል። የሱዳን ሰራዊት ማዕከላዊ ካርቱም እየተቃረበ መሆኑን አስታወቀ። የሱዳን ሰራዊት ከተለያዩ አቅጣጫዎች በፈጥኖ ደራሽ ኃይሉ ቁጥጥር ስር ባለውና ሪፐብሊካን ፓለስ የተሰኘው ፕሬዚደንታዊ መኖሪያ በሚገኝበት ማዕከላዊ ካርቱም ላይ ጥቃቱን አጠናክረዋል። ከሚያዝያ 2015 ጀምሮ ከፈጥኖ ደራሽ ኃይሉ ጋር በመፋለም ላይ ያለው የሱዳን ሰራዊት መዲናዋ ካርቱምን መልሶ ለመቆጣጠር ባለፉት ሳምንታት ውስጥ ከበድ ያለ ጥቃት ሲሰነዝር ቆይቷል። ሰራዊቱ ከሪፐብሊካን ፓለስ 3 ኪሎ ሜትር ርቀት ላይ እንደሚገኝ አስታውቋል። ኃይሎቻችን ማዕከላዊ ካርቱም ሊደርሱ ተቃርበዋል፣ የዳግሎ ሚሊሻንም እያስወጣ ነው ሲሉ አንድ ስማቸው እንዲገለጽ ያልፈለጉ የሰራዊቱ ምንጭ ለኤፍፒ ዜና ወኪል አስታውቀዋል። አልረሚላ የተሰኘውን እንዲሁም በማዕከላዊ ካርቱም የኢንዱስትሪ መንደሮችን መቆጣጠሩን ሰራዊቱ ትናንት ረቡዕ አስታውቋል። የዓይን እማኞች እንደሚሉት ግን ሰራዊቱ ወደፊት ለመገስገስ በረጃጅም ሕንፃዎች ላይ የሚገኙትን የፈጥኖ ደራሽ ኃይሉ አልሞ ተኳሾችን ሾልከው ማለፍ አለባቸው። የኤፍፒ ዜና ወኪል የፈጥኖ ደራሽ ኃይሉን አስተያየት ለማካተት ሞክሮ መልስ ማግኘት አለመቻሉን አመልክተዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከግድያ ሙከራዎች በኋላ ወደ ሃይማኖት መቅረባቸውን ዶናልድ ትራምፕ ተናገሩ። ዛሬ በዓመታዊው ብሔራዊ የጸሎትና የቁርስ ስነ ስርዓት ላይ የተገኙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከተፈጸመባቸው ሁለት የግድያ ሙከራዎች በኋላ ከሃይማኖት ጋር ያለው ግንኙነት እንደተቀየረ አስታውቀዋል። አሜሪካውያን ፈጣሪን መልሰው በሕይወታቸው ውስጥ ያኑሩ ሲሉ ጥሪ አድርገዋል ትራምፕ። በካፒቶል የሚካሄደውና የሰባ ዓመታት ዕድሜ ያስቆጠረው ዓመታዊ የጸሎትና የቁርስ ሥነ ሥርዓት የሁለቱም ፓርቲዎች የምክር ቤት አባላት የሚሳተፉበት ሃይማኖታዊ ሥነ ሥርዓት ነው። ከሃይማኖት ውጪ ከእምነት ውጪ ደስተኛ መሆን እንደማይቻል አምናለሁ ሲሉም ተደምጠዋል ትራምፕ። ከግድያ ሙከራዎቹ በኋላ ወደ እግዚአብሔር ይበልጥ እንደቀረቡ ያመለከቱት ትራምፕ ጆሯቸውን በጨረፈው ሙከራ ጸጉራቸው እንዳልተነካ ለዚህም ምስጋና ማቅረባቸውን ሲናገሩ ታዳሚውን ፈገግ አሰኝተዋል። ትራምፕና አስተዳደራቸው ከሃይማኖት መሪዎች ጋር ግጭት ውስጥ ሲገቡ ከዚህ በፊት ተስተውሏል ያለው የአሶሴትድ ፕሬስ ዘገባ በባለ ስሜታቸው ቀን በተደረገ የቤተ ክርስቲያን ሥነ ሥርዓት ሰባኪው ማርያን ቡደስ ለስደተኞችና ለተመሳሳይ ጾታ አፍቃሪዎች ርኅራኄ እንዲያሳዩ መጠየቃቸውን ትራምፕ ተቃውመው እንደነበር አመልክተዋል። የካቶሊክ እምነት ተከታይ የሆኑት ምክትል ፕሬዚደንት ጄዲ ቫንስ ደግሞ የስደተኞችን ጉዳይ በተመለከተ ተመሳሳይ እምነት ካላቸው ከፍተኛ ባለሥልጣናት ጋር ሳይስማሙ ቀርተዋል። በሩዋንዳ የሚደገፉት ኤም 23 አማጽያን ቁጥጥር ስር ባለችውና በምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ትልቋ ከተማ በሆነችው ጎማ በባንኮችና በሌሎችም የመንግሥት አገልግሎት ተቋማት ነዋሪዎች ረጅም ሰልፍ ይዘው ተስተውሏል። ባለፈው ሳምንት ጎማን የተቆጣጠሩት አማጽያን ለከተማዋ ሁለት ከንቲባዎችንና ሁለት አገረ ገዢዎችን ሾመዋል። ነዋሪዎቹ በዚህ ግራ እንደተጋቡና ለምን አገልግሎት ወዴት መሄድ እንዳለባቸው እንደማያውቁ ተናግረዋል። በመጨረሻም ሩሲያ በምሽት በዩክሬን ካርጊቭ ግዛት ላይ በርካታ የድሮን ጥቃት መፈጸሟን የዩክሬን ባለሥልጣናት አስታውቀዋል። ጥቃቱ በአንድ የገበያ ስፍራ ላይ ጉዳት ማድረሱንም ባለሥልጣናቱ ጨምረው አስታውቀዋል። ሩሲያ በቅርቡ በበርካታ የዩክሬን ክፍሎች ላይ የምሽት ድሮን ጥቃት በማካሄድ ላይ ነች። በሩሲያ ከተላኩት 77 ድሮኖች ውስጥ 56ቱን መታ መጣሏንም ዩክሬን አስታውቃለች። የድሮንና የከባድ መሳሪያ ጥቃቱ በኒፕሮ ክልል ከ10 ቤቶች በላይ እንዳወደመ ታውቋል። የሩሲያ መከላከያ ሚኒስቴር በበኩሉ 28 የዩክሬን ድሮኖችን መጥቶ መጣሉን አስታውቋል። ሩሲያ አብዛኞቹን ድሮኖች መታ ብትልም አንድ ድሮን ግን አንድን መኪና በመምታቱ 3 ሰዎች እንደተገደሉ የቤልጎሮድ አገር ገዥ አስታውቀዋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ አሉላ መራቸዋለሁ።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ጥር 29 2017 ዓ.ም ዝግጅታችንን ነው። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ቀደም ብዬ ያስተዋወቅኩት በአማራ ክልል በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በእናቱ ዮሐንስ ቧያሌው መዝገብ ስር የሽብር ክስ ከተመሠረተባቸው 52 ተከሳሾች መካከል 16ቱ ዛሬ በፍርድ ቤት ቀርበው ወንጀሉን አለመፈጸማቸውን በመግለጽ ተከላክለዋል። አብይ ርዕሳችን ነው፣ ቆየት ብሎ ይቀርባል፣ እየተሰናዳ ነው። አሁን ወደ ተከታዩ ርዕስ ስንሻገር 13 ታጋቾችን ከእገታ አስለቅቅ ያለው አለ የጭልጋ ወረዳ ሰላምና ደህንነት ጽሕፈት ቤት። የጭልጋ ወረዳ ሰላምና ደህንነት ጽሕፈት ቤት ምክትል ኃላፊ አቶ መላኩ አብዬ ለአሜሪካ ድምፅ ሲናገሩ ባለፈው እሁድ ጥር 25 2017 ዓ.ም 18 ሰዎችን አሳፍሮ ከጎንደር አዘዞ ወደ መተማ በመሄድ ላይ በነበረ መለስተኛ አውቶቡስ ተሽከርካሪ በወረዳው ናረው ዳርጋ በተባለ ቀበሌ ልዩ ስሙ አውዳዳ ጎጥ ላይ የታጠቁ ኃይሎች ተኩስ በመክፈት 13 ተሳፋሪዎችን አግተው ወደ ጫካ በመውሰድ ላይ እያሉ የአካባቢው የጸጥታ ኃይል በደረሰው ጥቆማ መሰረት እገታው በተፈጸመ በ90 ደቂቃዎች ውስጥ የጸጥታ ኃይሉ ባደረገው የተኩስ ልውውጥ ታጋቾቹን ማስለቀቅ ተችሏል ነው ያሉት። መሰል ወንጀሎችን ለመከላከል ሕዝቡ ከጸጥታ ኃይሉ ጋር አብሮ እንዲሰራም ጥሪ አቅርበዋል። በመለስተኛው አውቶቡስ ውስጥ ተሳፍሮ የነበረና ኋላም ከእገታ ያመለጠ አንድ ግለሰብ የአካባቢው የጸጥታ ኃይል ከሞት እንደታደገው ገልጧል። ለዝርዝሩ አስቴር ምስጋናው።
የጭልጋ ወረዳ ሰላምና ደህንነት ጽፈት ቤት ምክትል ኃላፊ አቶ መላኩ አብዬ ለአሜሪካ ድምጽ እንደተናገሩት ባለፈው እሁድ ጥር 25 ቀን 2017 ዓ.ም ምረት ከአዘዞ ወደ ምዕራብ ጎንደር ዞን መተማ ወረዳ 18 ሰዎችን አሳፍሮ በመጓዝ ላይ በነበረ አንድ ሚኒባስ ተሽከርካሪ ላይ የነበሩ ተሳፋሪዎችን በአካባቢው ታጥቀው የሚንቀሳቀሱ ዘራፊዎች ናቸው ባሏቸው ግለሰቦች ታግተው የተወሰዱ ሰዎችን ማስለቀቃቸውን ተናግረዋል። ተሽከርካሪው በወረዳው ናረው ዳርጋ በተባለ ቀበሌ ልዩ ስሙ አውዳዳ ጎጥ ላይ ሲደርስ ከጫካ ውስጥ ወጡ ያሏቸው ታጣቂዎች በከፈቱት ተኩስ ከ10 በላይ ተሳፋሪዎችን አግተው ወደ ጫካ በመውሰድ ላይ እያሉ የአካባቢው የጸጥታ ኃይል ጥቆማ ደርሶት ታጋቾቹን ማስለቀቁን ተናግረዋል።
መኪናው አስቁመው ልክ ወደ ጫካ ሲያስገቧቸው ነው ተካዮች ማህበረሰብ እየተከታተለ መረጃውን ሲያደርሰን ነበር። እኛ መረጃ እንደተሰጠ ወደ አሁኑ ኃይል አሰማርተን ጸጥታ ኃይል አጠቃላይ ታጣቂ በወረዳ ደረጃ ያለን ጸጥታ ኃይል አሰማርተን ይዘን ስንገባ ልክ ስንደርስባቸው 5 ሰዎች ጥለዋቸው ሄዱ። እኛ እንደደረስንባቸው ማለት ነው። ስንደርስባቸው 5 ሰዎች ጥለው ሄዱ። 13ቱን ግን በተኩስ ልውውጥ ነው ማስጣል ይችላል ማለት ነው። ይህ ሲደረግ በነገራችን ላይ 13ቱን ሰዎች 1 ሰዓት ያክል እየተታኮስን ድንበር ተሻግረን ጭምር ማስጣል ናቸው ከሌላ ወረዳ። እነዚህ ሰዎች አግቶ ብር ካላቸው ያስከፍላል፣ ከሌላቸው ይግላል ማለት ነው። ስለዚህ በንጹሃን ላይ እንደዚህ አይነት ግፍ እንዳይፈጸም የፈለገውን በሚል ኃይሉ ከታጠቀ ኃይል ጋር ተኩስ ከማድረጉ በፊት 30 ደቂቃ ተኩስ ከጀመረ በኋላ 1 ሰዓት በላይ ሚሆን እየተታኮሰ ሄዷል። እነዚህ ከታጠቁ ኃይሎች ጋር
ከአዘዞ መናኸሪያ በሚኒባሱ እንደተሳፈረና ወደ መተማ እየሄደ እንደነበር የነገረን በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን ግለሰብ እንደተናገረው ወደ ጭልጋ ወረዳ ዋና ከተማ አይከል ለመድረስ በግምት 15 ኪሎ ሜትር ሲቀራቸው ከጫካ 6 መሳሪያ የታጠቁና አንድ ደግሞ ያልታጠቀ በድምሩ 7 ታጣቂዎች ተኩስ ከፍተው መኪናውን እንዳስቆሙ ይናገራል። ከዚያም 5 ሰዎችን አስቀርተው እርሱን ጨምሮ 13 ሰዎችን ወደ ጫካ ይዟቸው እንደሄዱ ገልጿል። አጋቾቹ ታጋቾችን እንዲሮጡ ይደበድቧቸው እንደነበረ አስታውሷል።
ሁላችንም መውረድ እንዳለብን ነግረው አንዱ ከፍቶ ነው እየመራ እነሱ የተፈለጉበት አቅጣጫ አንድ እንድንሄድ አስገደዱ። በግምት ለ30-40 ደቂቃ የሚሆን ከወሰድን በኋላ ሁላችሁም አንድ ላይ ተሰብሰቡ ብለው ውስጥ ያላችሁን ገንዘብ መታወቂያና ብር ከወሰዱ በኋላ በቀጥታ ያው በፍጥነት እነሱ ወደሚገሉት አቅጣጫ እየወሰድን ነበረ። ሁላችንም እየወሰድን እያለን በግምት ከአንድ ሰዓት ተኩል አካባቢ ነው ከወሰድን በኋላ አብዛኛው መልካም ምድሩ ጫካ እና ተራራማ አብዛኛው ሰው የሌለበት ነዋሪ የሌለበት አካባቢበት የመንግስት የጸጥታ አካላት በሌላ አቅጣጫ በመምጣት በግምት 50-60 የሚሆን ሚኒሻና ፖሊስ በዋናነት ተኩስ ከፈቱባቸው። ሁላችሁም አንድ ሰው ወደኋላ እንዳይቀር ወደኋላ የሚቀር ከሆነ እንመታለን፣ ስለዚህ እኛ ጋር አብራችሁ መረጥ አለባችሁ በሲሉም የነበረና በጣም በብዛት ሲተኮስ እነሱ በዋናነት ያው ራሳቸውን ለማስመለጥ ነው የሚፈልጉት እና ከኋላ ደግሞ ፖሊሶች ነን ቁሙ ምንም ችግር የለውም ምናምን እያሉ ስለነበረ ያው እኛ በድፍረት ምናምን መተኛት እና ማምለጥ ቻለ ማለት ነው። አንድ ሁለት እያለ ተኩስ እንዳይመጣ ምናምን መሬት ላይ እንይዛለን። አንዳንዱ ዛፍሰር ምናምን እንደዚህ እያለ ብቻ አጋጣሚ ሆኑ የተመታል። መጨረሻ ያስመለጹም 13 ሰው ማለት ነው። እኛ እንዳተረፉን ጸጥታ አካላት ሌላውም እንደዚህ ጠንክሮ መስራት በተለይ ከሰው ወንጀልን ለመከላከል ቢሳጥሩ ነው ላለው። ከዛ ውጭ ግን ያው እኛን ተከላክለው በሰላም እንድንለቀቅ ላደረጉን የጸጥታ አካላት በጣም ነው ማማ።
በአካባቢው በታጠቁ ኃይሎች በተደጋጋሚ በሚደረገው እገታና ግድያ ምክንያት የአካባቢው ነዋሪ እጅግ መማረሩን የተናገሩት ኃላፊው በቅርቡ ከነዋሪው ጋር በተደረገ ውይይት መሰል ችግሮች ሲከሰቱ ለጸጥታ ኃይሉ ስልክ እንዲደውሉ የስልክ ቁጥሮችንም በመበተኑ ህብረተሰቡ ሊደውል ችሏል ብለዋል አቶ መላኩ።
ስልካችን ያው በየቀጠናው ሄደን ሰላም እንዲሆን አካባቢ እንዲጠበቅ እንደዚህ አይነት የታጠቀ ኃይል ሲንቀሳቀስ መረጃ እንዲያደርሱ የእኛ ቀበሌ ከመሆኑ ጋር በተያያዘ ሁልጊዜ እየገባን ስለምንመራው ቀበሌው እንደዚህ አይነት ነገር ስታዩ ተሎኑ መረጃ ስጡን እያልን ስልካችን እንቀያየራለን። ስልካችን እንሰጣቸዋለን፣ ስልካችን ይይዛሉ። እዛ ሲሆን ይደውላል። እንደዚህ አይነት ነገር ሲፈጠር ማህበረሰቡ ወደ ጫካ እየወሰዷቸው ከመጀመሪያውም ያየው እየወሰደ እያለ እረኛ ሚሆን አዝመራ ላይ ይሁን ቤት ላይ ያለ ማህበረሰብ ጭምር ይደውላ ይነግረናል። እንደዚህ ያለ ሰው ሄደ ይላል አንዱ። ትንሽ ቆይቶ ደግሞ እንደዚህ አይነት ሰው የታግተው በታጠቁ ኃይሎች እየተደበደቡ እየተወሰዱ ነው ብሎ ደግሞ ተጨማሪ መረጃ የሚሰጥ ማህበረሰብ አለ። አንድ ሰው ብቻ አይደለም እየተከተለ መረጃ የሚሰጥ ሙሉ የአካባቢ ማህበረሰብ ያየው ሁሉ መጣ ያለው ምን ሰው ደውል ነው አለ ለማህበረሰቡ ማስተላልፈው ማለት ምንድነው? እንደዚህ አይነት ተግባር ሲፈጸም ሁሉም ነገር በኔ ላይ ሊደርስ ይችላል። እነዚህ ንጹሃን ዜጎች ናቸው። በየትኛው መንገድ በሀገሩ ላይ ሰው ተንቀሳቅሶ የመስራት የማልማት ሙሉ መብት አለው። ይሄ ባለበት እንደዚህ አይነት በታጠቁ ኃይሎች አላማው ሊደናቀፍ አይገባም። ምን ማህበረሰብ ተፈጥሮ በዛ ደረጃ መረጃ መስጠት ከመንግስት ጎን
ከሰኔ ወር 2015 ዓ.ም እስከ ሰኔ ወር 2016 ዓ.ም ያለውን ጊዜ የሚሸፍነውና ባለፈው ዓመት ሐምሌ ወር ላይ ይፋ የተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሶስተኛ ዓመታዊ ሪፖርት በተለይም በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን ማመላከቱ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
ስቲር ምስጋናውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የትንታኔው ክፍለ ጊዜ ይቀጥላል። እስከ ምሽቱ 4 ሰዓት እንዘልቃለን። የስቱዲዮ ምስልና ድምጽ አቀናባሪያችን ሄለን ኮርዳን፣ የስርጭት መሐንዲሳችን ደግሞ ሳይዳ ሐምዱን ናቸው። እስከ 4 ሰዓት እንዳልኩት ከልዩ ልዩ ወቅታዊ ዘገባዎች ጋር እንቀጥላለን። አሁን ተከታዩ ርዕስ ያለ እድሜ ጋብቻና የሴት ልጅ ግርዛትን ለማስቆም ያስችላል የተባሉ ሰነዶች ይፋ መደረጋቸውን ይመለከታል። የሴት ልጅ ግርዛትና ያለ እድሜ ጋብቻን ለማስቆም አሁንም የተቀናጀ ስራ እንደሚያስፈልግ የገለጸው የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት የህፃናት መርጃ ድርጅት በምህጻረ ቃሉ ዩኒሴፍ እና ከሌሎች አጋሮች ጋር በመተባበር ያሰናዳቸውን ሰነዶች ዛሬ ይፋ አድርጓል። ዛሬ ጥር 29 2017 ዓ.ም ይፋ የተደረጉት ብሔራዊ የቅድ ሰነዶች ችግሩን እንደ አውሮፓውያን የዘመን አቆጣጠር እስከ 2030 ለመፍታት ያስችላሉ የተባሉ መሆናቸውም ተመልክቷል። የተፈጥሮ አደጋዎችና ግጭቶች ታዳጊ ሴቶችን ለተጠቀሱት ችግሮች እያጋለጡ መሆኑን የተናገሩት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር አርጎጌ ተስፋዬ ትልቁ ነገር ሰላም ላይ መስራት ነው ብለዋል። ድርጊቶቹ ሰብአዊ ቀውስ በሌለበት ሁኔታ ውስጥም እየተፈጸሙ ናቸው ያሉት በኢትዮጵያ ዩኒሴፍ ተጠባባቂ ተወካይ ማሪኮ ካሾጊሚ ሰነዶቹ የግንዛቤ ለውጥ ለማምጣት እንደሚያግዙ ጠቅሰዋል። እስክንድር ፍሬው ተከታትሎታል።
የሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት የህፃናት መርጃ ድርጅት በምህፃሩ ዩኒሴፍና ከሌሎች አጋሮች ጋር በመሆን ይፋ ያደረገው የሴት ልጅ ግርዛትንና ያለ እድሜ ጋብቻን ለማስቀረት ያስችላል የተባሉ የተለያዩ ብሔራዊ የእቅድ ሰነዶችን ነው። ዓለም አቀፍ የሴት ልጅ ግርዛትን ፈጽሞ ያለመታገስ ቀን እየተከበረ ባለበት በዛሬው ዕለት ይፋ የተደረጉት ሰነዶች ለሶስት ዓመታት ያህል ዝግጅት ሲደረግባቸው የቆዩ መሆናቸውን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል።
ዶክመንቶች ማዘጋጀት ቀላል አይደለም። በጣም ሰፊ ጊዜ የወሰደ ነው። በተጨማሪ ደግሞ እዚህ ቢሮ ላይ ቁጭ ተብሎ ሳይሆን የተሰራው ወደ ታች ተወርዶ የሚመለከታቸውን አካላት ሁሉ በማሳተፍ በተለይ ደግሞ ለጥቃቱ ተጋላጭ የሆኑ የህብረተሰብ ክፍሎችንና እንደዚሁም የሚመለከታቸውን ባለድርሻ አካላት ሁሉ ባሳተፈ መንገድ የተሰራና እስካሁን ያመጣነውን ውጤት የበለጠ የሚያጎላ ወደፊት እንድንሄድ የሚያረገን ዶክመንት ነው።
የሴቶችና ማህበራዊ ጉዳይ ሚኒስቴር ዩኒሴፍና የተባበሩት መንግስታት ድርጅት የስነ ህዝብ ጉዳይ ጽፈት ቤት ዛሬ ባወጡት መግለጫ በኢትዮጵያ የሴት ልጅ ግርዛት እየቀነሰ መሆኑን ጠቅሰዋል። እድሜያቸው ከ15 እስከ 29 በሆኑ ሴቶች ላይ ተደረገ ያለውን ጥናት የጠቀሰው መግለጫው በ2016 ዓ.ም 47 በመቶ የነበረው የሴት ልጅ ግርዛት መጠን እንደ አውሮፓውያን አቆጣጠር አምና በ2024 ወደ 38.9 በመቶ ዝቅ ማለቱን አመልክቷል። ግጭት ባለባቸው የሀገሪቱ አካባቢዎች ትምህርት መቋረጡ ሴት ተማሪዎችን ያለ እድሜ ጋብቻን ጨምሮ ማህበራዊ ቀውሶች ሊያስከትሉ ለሚችሉ ሌሎች ልማዶች እያጋለጠ መሆኑን የአሜሪካ ድምጽ በተለያየ ጊዜ ያነጋገራቸው ወላጆች፣ መምህራን እንዲሁም የአካባቢው ባለስልጣናት ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የሴት ተማሪዎች ተጋላጭነት እየጨመረ መምጣቱን ባለፈው ዓመት መጨረሻ ባወጣው ሪፖርት አመልክቷል። ግጭቶች ምን ያህል ተጽዕኖ እንዳሳደሩ የአሜሪካ ድምጽ የጠየቃቸው በኢትዮጵያ የዩኒሴፍ ተጠባባቂ ተወካይ ማሪኮ ካጎሺማ ተከታዩ መልሰዋል።
Any kind of humanitarian situation affect children.
ማንኛውም አይነት ሰብአዊ
ቀውስ we would like to ensure to minimize the impact of the humanitarian situation.
የሚያደርሰውን ተጽዕኖ መቀነስ መቻላችንን ማረጋገጥ እንፈልጋለን።
ማራመድ ያለብን የሚመለከታቸው አካላት ስለ ጉዳዩ ያላቸው ዕውቀትና ማህበረሰቡ ያለ ድሜ ጋብቻና የሴት ልጅ ግርዛትን ለማስቆም በሚደረገው ጥረት የሚያደርገውን ተሳትፎ ማሳደግ ነው።
ሆኖም ያለ ድሜ ጋብቻና መሰል ጎጂ ድርጊቶች የተፈጸሙ ያሉት በሁሉም አካባቢዎች ነው ሲሉ ተጠባባቂ ተወካይዋ ተናግረዋል።
It is happening in the humanitarian situation.
ያለ ድሜ ጋብቻ ሰብአዊ ቀውስ ባለበት ሁኔታ ውስጥ እየተፈጸመ ነው። ነገር ግን በመደበኛ ሁኔታ ውስጥ እየተፈጸመ ነው። በአዲስ አበባ እየተፈጸመ ነው። በአፋር እየተፈጸመ ነው። በኦሮሚያም እየተፈጸመ ነው። ስለዚህ አሁንም በመላው ኢትዮጵያ እየተስፋፋ ነው። ስለዚህ የሰነድ ማድረግ የሚሞክረው የግንዛቤና የባህሪ ለውጥ እንዲኖር መስራት ነው።
ያለ ድሜ ጋብቻን ለማስቀረት እንደ መፍትሄ ከተጠቀሱት ተግባራት አንዱ ሴቶችን በመደበኛ ትምህርት ማሳተፍ ነው። ከዚህ አንጻር ግጭት ባለባቸው አካባቢዎች በርካታ ሴቶች ትምህርት ማቋረጣቸውን በተመለከተ የተጠየቁት የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በሰነዶቹ ለተቀመጠው ዓላማ መሳካት ሰላም ወሳኝ መሆኑን አብራርተዋል።
ግጭት በሚፈጠርባቸው አካባቢዎች ወይም ደግሞ የተፈጥሯዊ ችግር አደጋዎች በሚገጥሙባቸው ለምሳሌ በቅርቡ የመሬት መንቀጥቀጥ በአፋርና በኦሮሚያ አካባቢ በተከሰተው እስከ 80,000 የሚሆኑ ዜጎች ናቸው ተፈናቅለው ያሉት። በዚህ ጊዜ እንግዲህ በተለይ በጾታን መሰረት ያደረጉ ጥቃቶችም ከትምህርት ቤትም የመውጣት እና የማቋረጥ ምጣኔውን የበለጠ ከፍ ያደርገዋል። ስለዚህ ትልቁ ነገር ዋናው መሰረት መሆን ያለበት ሰላም ላይ መስራት ነው። ግጭቶች ያሉባቸው አካባቢዎች ወደ ሰላማዊ ሁኔታ ወደ ተረጋጋ ሁኔታ እንዲመለሱ የማድረግ የሁሉም ማህበረሰብ ጥረት መኖር አለበት።
ያለ ድሜ ጋብቻና የሴት ልጅ ግርዛትን ለማስቀረት መንግስትና መንግስታዊ ያልሆኑ ድርጅቶች ላለፉት አመታት የተቀናጁ ስራዎች ሲሰሩ መቆየታቸውን የጠቀሱት ሚኒስትሯ እንቅስቃሴ በተደረገባቸው አካባቢዎች ከሴት ልጅ ግርዛት ነጻ የሆኑ ቀበሌዎችን ማግኘት አስችሎናል ብለዋል። ለአሜሪካ ድምጽ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩም ርዕስ እዚያው አዲስ አበባ ያቆየናል። የሃይማኖት ተቋማት መሪዎች ጸሎትና የሰላም ጥሪ። ኢትዮጵያ ከተጋረጠባት የሰላም እጦት እንድትወጣ የሃይማኖት አባቶች የጸሎትና የሰላም ጥሪ አቅርበዋል። የሃይማኖት አባቶች ዛሬ በአዲስ አበባ በተካሄደ ዝግጅት ላይ ለተፋላሚ ኃይሎች የሰላም ጥሪ ያቀረቡ ሲሆን የጸሎት አዋጅም አውጀዋል። ኬኔዲ አባተ ዝርዝሩን ይዟል።
በኢትዮጵያ የሲቪልና የሙያ ማህበራት ኮንግረስ አዘጋጅነት ዛሬ ሐሙስ ጥር 29 ቀን በአድዋ ድል መታሰቢያ አዳራሽ በተካሄደ አገራዊ የጸሎትና የሰላም ጥሪ ዝግጅት ላይ የተገኙ የልዩ ልዩ ቤተ እምነቶች አባቶች ጸሎት ካደረጉ በኋላ ለምዕመናንና ለተፋላሚ ወገኖች መልእክት አስተላልፈዋል። በአገሪቱ ላሉ ፖለቲካዊና ተፈጥሯዊ ቀውሶች ከፈጣሪ ትዕዛዝ ያፈነገጡ ኃጢአትና ክፉ ሲሉ የገለጿቸውን የሰዎች ተግባራት ምክንያት ናቸው ያሉት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ በተለይም አስተዳደራዊ የፖለቲካ ርዕዮቶችን ወቅሰዋል።
የምናወሳሰበው የአስተዳደር ርዕዮትና መሳሳብ የእግዚአብሔር ገንዘብ የሆነውን ሕዝብ እርስ በርሱ እንዲጋጭና ያላስፈላጊ አደጋ ላይ እንድንወድቅ እያደረግን ነው።
አገሪቱ ከቀውሶቹ እንድትላቀቅ ንስሐ እንደሚያስፈልግ ያብራሩት ፓትርያርኩ ምእመናን በጾመ ነነዌ ይህንኑ እንዲተገብሩ አሳስበዋል።
በየዓመቱ የሚጾመው ጾመ ነነዌ ለዚህ አመቺ ጊዜ ስለሆነ ከየካቲት 3 ቀን 2017 ዓመተ ምህረት ጀምሮ ለሶስት ቀናት ከልሂቅ እስከ ደቂቅ ሁላችንም በንስሐ እንበንባ በጸሎት በምህላ የእግዚአብሔርን ምህረትና ይቅርታ እንድንጠይቅ በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን።
የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝደንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው ለመንግስትና ለአማጽያን ታጣቂዎች የሰላም ጥሪ አቅርበዋል።
መንግስታችን እስካሁንም ለሰላም በሩ ክፍት፣ ለድርድር በሩ ክፍት፣ ለንግግር በሩ ክፍት እንደሆነ በየቦታ እንሰማለን እናያለን። ይህንን ወደ ተግባር እንዲያገባ በራሴና በኢትዮጵያ ሰላምና ጉዳይ ጠቅላይ ምክር ቤት ጠይቃለሁ። ውድ ልጆቻችን፣ አገር ውስጥ ያላችሁ፣ ውጭ አገር ያላችሁ፣ ያኮረፋችሁ፣ የታገላችሁ፣ የታጠቃችሁ፣ በአባትነት በወንድማማችነት በዜግነት ዜጎቻችን ተበድሏል፣ እየተበደለም ነው። በሰው ዘንድም ደማችን ወንዝ ሆኗል፣ እየሆነም ነው። ከዚህ ሁሉ አልፎ ተርፎ ከአላህ ሙሲባ እየመጣብን ነው። እባካችሁን እባካችሁን በወንድማማችነት ይሁንባችሁ፣ ኑ እንታረቅ።
ሰዎች ከፈጣሪ መንገድ መራቃቸው በኢትዮጵያ ለሚስተዋሉ ቀውሶች ምክንያት ናቸው ያሉት ሼህ ሐጂ ኢብራሂም በቀጣዩ የረመዳን ወቅት ምእመናን ለንስሐ እንዲተጉም ጥሪ አቅርበዋል። የኢትዮጵያ ካቶሊካዊት ቤተክርስቲያንና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባቶች እንዲሁም የኢትዮጵያ የሰላም እናቶች በመባል የሚታወቀው የእናቶች ስብስብ አባላትም መሰል ጥሪዎችን አቅርበዋል። የዝግጅቱ አስተባባሪ የሆነው የኢትዮጵያ የሲቪልና የሙያ ማህበራት ኮንግረስ ሰብሳቢ ጌታውን ሁሴን ኮንግረሱ በሰላም ዙሪያ በቀጣይ የተለያዩ ተግባራትን ለማከናወን ማቀዱንና ለዚህም የሃይማኖት አባቶችን ጥሪ ለማስቀደም በማሰብ የዛሬውን ዝግጅት ማሰናዳቱን ገልጸዋል። የሃይማኖት ተቋማትንና የተለያዩ የሲቪል ማህበራትን ጨምሮ ሌሎች አደረጃጀቶችን በስሩ ያቀፈው ኮንግረሱ 51.3 ሚሊዮን አባላት አሉት ያሉት ሰብሳቢው መንግስትና ተፋላሚዎችን ለማቀራረብ እንደሚሰራም ገልጸዋል።
በየክልሎቻችን ያሉትን ተቃዋሚ ኃይሎችን ቢሆን በፍቅር በሰላም በመግባባት ከመንግስትም ጋር ቢሆን ከሌሎችም ጋር ቢሆን እርቀ ሰላም እንዲፈጠር አስፈላጊውን ድጋፍ እና የሽምግልና ስራ እንሰራለን።
የሃይማኖት አባቶችን ጨምሮ የተለያዩ አካላት የሰላም ጥሪ ሲያቀርቡ የአሁኑ ለመጀመሪያ ጊዜ አይደለም። በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች ያለውን የሰላም ጦት ለመቅረፍ በአገር ውስጥና በውጭ ኃይሎች እስካሁን የተለያዩ ጥረቶች የተደረጉ ቢሆንም እዚህ ግባ የሚባል ውጤታማ መፍትሄ ግን ሊመጣ አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን፣ ቀደም ብዬ ያስተዋወቅኩት የዕለቱ አብይ ርዕስ ደርሶናል። ወደዚያ ነው የምንዘልቀው። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በነ አቶ ዮሐንስ ቧያለው መዝገብ የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል 16ቱ ዛሬ በፍርድ ቤት ቀርበው ወንጀሉን አለመፈጸማቸውን በመግለጽ ተከላክለዋል። ተከሳሾቹ የእምነት ክህደት ቃላቸውን የሰጡት የአማራን ክልል መንግስት በኃይል ከስልጣን ለማውረድ ሞክራችኋል በሚል የቀረበባቸውን ክስ ተቃውመው ሲከራከሩ መቆየታቸውን ተከትሎ አቃቤ ሕግ ዛሬ የተሻሻለውን ክስ ለፍርድ ቤት ካቀረበ በኋላ ነው። ጠበቃቸውን ያነጋገረችው ስመኝሽ የቆየ ተከታዩን አጠናቅራለች።
ከሐምሌ 28 ቀን 2015 ዓ.ም ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ከነሐሴ 9 ቀን 2015 ጀምሮ ታስረው የሚገኙትን አቶ ዮሐንስ ቧያሌውን ጨምሮ በክስ መዝገባቸው ስር የሚገኙት 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር ሞክረዋል በሚል የወንጀልና የሽብር ክስ የተመሰረተባቸው ሲሆን ተከሳሾቹ ክሱን ተቃውመው ሲከራከሩ ቆይተዋል። ጥር 15 2017 ጠቅላይ ፍርድ ቤት ባሳለፈው ውሳኔ መሰረት ክሱን እንዲያሻሽል የተደረገው አቃቤ ሕግ ዛሬ የተሻሻለውን ክስ ለፍርድ ቤቱ ለተከሳሾችና ለጠበቆቻቸው ያቀረበ መሆኑን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል።
የስር ፍርድ ቤትም እንግዲህ ታጉድ የነበረው የፍርድ ሂደት እንዲቀጥል ተደርጎ አቃቤ ሕግ ለዛሬ ክሱን አሻሽሎ እንዲቀርብ ነበር የታዘዘው። ዛሬም አቃቤ ሕግ ክሱን አሻሽሎ ቀርቦ ተከሳሾቹ የተሻለው ክስ ደርሷቸው በችሎታ አይተውታል።
አቃቤ ሕግ በእናቶ ዮሐንስ ቧያሌው መዝገብ ስር የመሰረተው ክስ በተከሳሾች የሽብር ድርጊት ምክንያት ከ1100 በላይ ሰዎች መሞታቸውንና ከ600 በላይ ጉዳት የደረሰባቸው መሆኑን እንዲሁም ወደ 48 ሚሊዮን ብር የሚጠጋ ንብረት መውደሙን አመልክቶ የነበረ ሲሆን ተከሳሾች በበኩላቸው የሞቱት እነማን መሆናቸውን የት እንደሞቱና በወደመው ንብረት ዙሪያ ዝርዝር መረጃ እንዲካተት ጠይቀው ሲከራከሩ መቆየታቸውን ጠበቃው አስተውሰዋል። በመሆኑም የተሻሻለው ክስ 10 ገጽ የሚደርስ የሟቾች የተጎዱ ሰዎችና የወደሙ ንብረቶች ዝርዝር አካቶ መቅረቡን አቶ ሰለሞን ተናግረዋል። በፍርድ ቤቱ የተገኙት 16 ተከሳሾችም በተሻሻለው ክስ መሰረት ድርጊቱን አለመፈጸማቸውን የእምነት ክህደት ቃላቸውን በዝርዝር ባቀረቡበት ወቅት ማስረዳታቸውንም ገልጸዋል።
ክሱ ከተሰማ በኋላ ፍርድ ቤቱ ጠየቀው ምንድነው አዲስ በተሻለ ክስ ላይ ተቃውሞ ካላቸው የሚል ነበር። ተከሳሾችን እኛም በጠበቆች አማካኝነት አብረን ሆነን ነው ያው በክሱ ላይ ተቃውሞ የለንም ያለው። እንግዲህ የክስ ተቃውሞ ከሌለ ቀጣይ ሂደቱ የእምነት ክህደት ቃል ነበር። የእምነት ክህደት ቃል 16 ተከሳሾች ሰጥተዋል። በዚህ የእምነት ክህደት ቃልም ወንጀሉን መፈጸማቸውና ለመፈጸማቸውን ለፍርድ ቤቱ እንዲያስረዱ ነበር። በእኛ በኩል የቀረበው ጥያቄ ምንድን ነው? ወንጀሉን መፈጸማቸውና ለመፈጸማቸውን ብቻ ሳይሆን በወንጀለኛ መቅጫ ሰነ ስርዓት ቁጥር 132 ንዑስ ቁጥር 2 መሰረት አንድ ተከሳሽ የእምነት ክህደት ቃል ሲሰጥ ወንጀሉን ስለመፈጸሙ አልፈጸምኩም ወይም ፈጽም ያለው ብቻ ሳይሆን አልፈጸሙም የሚል ከሆነ ስለ ወንጀሉ አለመፈጸም ከወንጀሉ ጋር በተያያዘ ቃል መስጠት እንደሚችል የእምነት ክህደት ቃሉን ለመስጠት እንደሚችል በግልጽ ስለሚያስቀምጥ ክሱን በተመለከተ ዘርዘር አድርገው እንዲያቀርቡ ይህም ደግሞ በመቅረጽ እንዲቀረጽ ብለን በጠየቅነው መሰረት በዛ መሰረት ነው ተከሳሾቹ ቃላቸውን የሰጡት።
በዚህም መሰረት የህዝብ ተወካዮች ምክር ቤት አባልና በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው፣ የአዲስ አበባ ከተማ አስተዳደር ምክር ቤት አባል ዶክተር ካሳ ተሻገር፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ጫኔ ከበደና አብሯቸው የተከሰሱ ጋዜጠኞች በቀረበባቸው ክስ ዙሪያ ለፍርድ ቤቱ ዝርዝር ምላሽ መስጠታቸውን አቶ ሰለሞን ገልጸዋል። አቶ ሰለሞን አክለው ተከሳሾቹ የቀረበባቸውን ክስ አለመፈጸማቸውን፣ ከሽብር ቡድን ጋር የአመራርነትም ሆነ የአባልነት ግንኙነት እንደሌላቸው፣ ይልቁንም በአማራነታቸውና በአማራ ላይ ለሚፈጸመው ግፍ ድምጽ በመሆናቸው መታሰራቸውን ገልጸው ክርክር ማቅረባቸውን ተናግረዋል። በተጨማሪም ከተከሳሾቹ ጋር ግንኙነት አላቸው ተብሎ የተጠቀሰው የፋኖ ድርጅት የአማራ ሕዝብ ተቋም ሆኖ እያለ የፋኖ አመራር አባል የሆኑ ሰዎች አሸባሪ ናቸው ብሎ መክሰስ ሕዝቡን እንደ መክሰስ ይቆጠራል ማለታቸውን አቶ ሰለሞን አመልክተዋል። በአማራ ክልል በተከሰተው የጸጥታ ችግር ምክንያት ከታወጀው የአስቸኳይ ጊዜ አዋጅ ጋር በተያያዘ ተከሳሾቹ በቁጥጥር ስር ውለው አዋሽ አርባና ሰመራ በሚገኘው የእስረኛ ማቆያ ለወራት በቆዩበት ወቅት ደርሶብናል ያሉትን የሰብአዊ መብት ጥሰት አስመልክቶ በጽሁፍና በቃል ለፍርድ ቤቱ ባቀረቡት አቤቱታ ፍርድ ቤቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን መርምሮ ሪፖርት እንዲያቀርብ ባዘዘው መሰረትም ኮሚሽኑ ሪፖርቱን ዛሬ ለፍርድ ቤት ማቅረቡን አቶ ሰለሞን ተናግረዋል።
አዋሽና ሰመራ አካባቢ ማነው በቆዩበት ሰዓት ለስድስት ወራት በአስቸኳይ ጊዜ አዋጅ ከዛም በኋላ ለቆዩበት የደረሰባቸው በደል ከዚህ በፊት ለዚህም ለተለያዩ ሚዲያዎችም ወጥተዋል፣ ለፍርድ ቤቱም አመልክተዋል፣ በጽሁፍም አቀርበው ነበር። ስለዚህ ይሄን ሰብአዊ ጥሰት በተመለከተ መርምሮ እንዲያቀርበ ማለት ፍርድ ቤቱ ትዕዛዝ ሰጥቶ ነበር። ስለዚህ የሰብአዊ መብት ኮሚሽን ተከሳሾችንም በመጠየቅ ምስክሮችን በመስማት የሕክምና ተቋማት የሄዱበትን ሕክምና ተቋማት የተለያዩ የኢንቨስቲጌቲንግ ፕሮሲጀሮችን በመጠቀም አጣርቶ ሪፖርቱን ለፍርድ ቤቱ አቅርቧል። በሪፖርቱ ላይም የመጨረሻ ሪኮማንዴሽንም ቅድም እኛ ጠበቆች እያየ ነው ነበር። በሪኮማንዴሽኑ የመጨረሻ ላይ ምንድን ነው ምክረ ሀሳብ የሚለው የሰብአዊ መብት ጥሰትን በፈጸሙ አካላት ላይ በሙሉ የተሟላ የወንጀል ምርመራ በማድረግ ህጋዊ ተጠያቂነት እንዲያረጋግጥ የሚል ምክረ ሀሳብ መጨረሻው ላይ ይጠራል። ይህ ማለት የሰብአዊ ጥሰት የደረሰባቸው ስለመሆኑ ውጤት አለ ማለት ነው። በዚህ በሰብአዊ ጥሰቱ ላይ
ተከሳሾቹ ወንጀሉን አልፈጸምንም ብለው የተከራከሩ በመሆኑ አቃቤ ሕግ ወንጀሉን መፈጸማቸውን ያረጋግጡልኛል ያላቸውን 21 ምስክሮች ለማዳመጥ ፍርድ ቤቱ ከመጋቢት 5 እስከ 12 2017 ዓ.ም ቀጠሮ ይዟል። አቃቤ ሕጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ላቀረበው ሪፖርትም በተያዘው ቀጠሮ ቀን ምላሽ እንደሚሰጥ ጠበቃው አመልክተዋል። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የአገር ውስጥ የአብይ ርዕሳችንና የመጽሔቱን ዘገባዎች እንደተከታተላችኋቸው አገባደን። አሁን ወደ ዓለም አቀፍ ርዕሶች እንሻገራለን። ወዲህ ወደ ዋሽንግተንም ይመልሰናል። ዋይት ሀውስ ስለ ፕሬዚዳንት ትራምፕ የጋዛ እቅድ ማብራሪያ በመስጠት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ ጋዛን አስመልክተው ጋዛን አልምተው የመካከለኛው ምስራቅ ሪቪየራ ወይም የባህር ዳር መዝናኛ ሲሉ ወደ ጠሩት ለመቀየር ላላቸው ሀሳብ የአሜሪካ ወታደሮችን ወደዚያ የመላክ እቅድ እንደሌላቸው ዋይት ሀውስ ትላንት ረቡዕ አስታውቋል። ፍልስጤማውያኑ ወደ ሌላ ሀገር ሄደው እንዲሰፍሩ የሚደረገውም በጊዜያዊነት ነው ይላል። ይህ ለውጥ የተደረገው ታዲያ እቅዱ በዓለም ዙሪያ ተቃውሞ ካስከተለና የተባበሩት መንግስታት ድርጅትም ምንም አይነት የጎሳ ማጽዳት አድራጎት እንዳይፈጸም ካስጠነቀቀ በኋላ ነው። የአሜሪካ ድምጿ የዋይት ሀውስ ዋና ዘጋቢ ፓትሲ ዊዳኩስዋራ ያደረሰችንን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
ከአጠቃላዩ የጋዛ ህዝብ ሩብ ያህሉን የሚይዙት ወደ 500 ሺህ የሚጠጉ ፍልስጤማውያን ሰሜናዊ ጋዛ ገብተዋል። ማክሰኞ ዕለት ፕሬዚደንት ዶናልድ ትራምፕ ጋዛን እኛ እንይዛታለን ማለታቸውም ፍልስጤማውያኑን አላስቆማቸውም። ፍልስጤማዊቱ ሳሚሃ ዛሂር ይናገራሉ።
ትራምፕ እኛን ለማፈናቀል ወይም ለማባረር የሚችሉ ከመሰላቸው አሁንም እሱን ህልማቸውን መቀጠል ይችላሉ።
ትራምፕ እቅዳቸውን ይፋ ባደረጉበት የማክሰኞ መግለጫቸው ላይ አሜሪካውያን ወታደሮችን ልከው ነው ወይ ጋዛን የሚቆጣጠሩት የሚል ጥያቄ ቀርቦላቸው ነበር።
ጋዛን በተመለከተ የሚያስፈልገውን እናደርጋለን። የሚያስፈልግ ከሆነም እርሱንም እናደርጋለን። ያንን ቦታ እንወስደዋለን።
የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ፕሬዚደንቱ ያሉትን እንደሚከተለው አብራርተውታል።
ያ ማለት ወደ ጋዛ ወታደር ይላካል ማለት አይደለም። ለጥረቱ የሚያስፈልገው ወጪ በአሜሪካውያን ግብር ከፋዮች ገንዘብ ይሸፈናል ማለትም አይደለም። በዚች ምድር ላይ ትልቁ በድርድር ስምምነት ፈጣሪ የሆኑት ዶናልድ ትራምፕ በአካባቢው ካሉ አጋሮቻችን ጋር ስምምነት ይፈጥራሉ ማለት ነው።
ይሁን እንጂ ሐሳቡን በመካከለኛው ምስራቅ ያሉ የአሜሪካ አጋሮች ትራምፕ ፍልስጤማውያኑን እንዲወስዱ ግፊት እያደረጉባቸው ያሉት ዮርዳኖስና ግብጽንም ጨምሮ አውግዘውታል። የዮርዳኖስ ንጉሥ አብደላ ትናንት ረቡዕ ከፍልስጤም ፕሬዚደንት ማህሙድ አባስ ጋር አማን ላይ ተነጋግረዋል። ከዚህም በተጨማሪ ትናንት ከፍተኛ የፍልስጤም ባለስልጣናት ካይሮ ላይ ከግብጽ የውጭ ጉዳይ ሚኒስትር ጋር ተወያይተዋል። ጎን ለጎን ሁለት አገረ መንግስት የሚለው መፍትሄ አስፈላጊ መሆኑን አጽንኦት ሰጥተው ተነጋግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ በበኩላቸው
It is vital to stay true to the bedrock of international law.
መሰረታዊ የሆነውን ዓለም አቀፍ ሕግ ማክበር ወሳኝ ጉዳይ ነው። ምንም አይነት የጎሳ ማጽዳት አድራጎት ሊፈጸም አይገባም።
የአረቡ ዓለም ጂኦፖለቲካዊ መሪ የሆነችው ሳውዲ አረቢያ በመንግስቱ ቴሌቪዥን በሰጠችው መግለጫ ለፍልስጤም ሀገረ መንግስትነት ያለን ድጋፍ የማይናወጥ ነው ስትል አስታውቃለች።
ይህ ጠንካራ አቋም ለድርድር አይቀርብም፣ አይቀየርም።
እናም ይህ መግለጫ ትራምፕ በማክሰኞ መግለጫቸው ሳውዲዎች የፍልስጤም ሀገረ መንግስት እንዲመሰረት አልጠየቁም ካሉት ጋር ይጋጫል።
ሳውዲ አረቢያ በጣም ትረዳለች። እስካሁንም በጣም ስትረዳ ነበር። መካከለኛው ምስራቅ ውስጥ ሰላም እንዲሰፍን ይፈልጋሉ።
ሳውዲ አረቢያ ለእስራኤል እውቅና ልትሰጥ በለውጡ ከዩናይትድ ስቴትስ ጋር የደህንነትና የኤነርጂ ስምምነት ልታገኝ ከባይደን አስተዳደር ጋር በመደራደር ላይ የነበረች ሲሆን እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 2023 ዓ.ም ሐማስ እስራኤል ውስጥ ካደረሰው ጥቃትና ከዚያም እስራኤል ከከፈተችው የአጸፋ ጥቃት በኋላ ድርድሩ ተቋርጧል። ያ ድርድር ዳር ቢደርስ ኖሮ እንደ አውሮፓውያን የዘመን አቆጣጠር በ2020 በፕሬዝደንት ትራምፕ ሸምጋይነት በእስራኤልና በአረብ ሀገሮች መካከል የተደረሰውን የአብርሃሙ ውል የተባለውን ስምምነት ያስፋፋው ነበር። ሆኖም ቢያንስ ለጊዜው ሪያድ ጉዳዩን በጥንቃቄ ይዘዋለች። በለንደን የኢኮኖሚክስ ትምህርት ቤት የመካከለኛው ምስራቅ ማዕከል ተጋባዥ መምህር የሆኑት ማዳዊ አልራሺድ እንዲህ ሲሉ ያስረዳሉ።
Mohammed bin Salman at the moment doesn't see any kind of immediate benefit.
የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሰልማን በጣም መጥፎና መላው ዓለም የሚቃወመው በሚመስለው የፕሬዝዳንት ትራምፕ እቅድ ወደፊት በመግፋት የሚመጣ አንዳችም ጥቅም ሊታያቸው አይችልም።
ከሚቃወሙት መካከል የዩናይትድ ስቴትስ ባላንጣዎች ሩሲያና ቻይና፣ ከአጋሮቿም መካከል ጀርመን፣ ፈረንሳይና ብሪታንያ ይገኙባቸዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር
በአገራቸው መኖር ሊፈቀድላቸው ይገባል። አገራቸውን መልሰው እንዲገነቡም ሊፈቀድላቸው ይገባል። እኛም በመልሰው ግንባታውና ጎን ለጎን ሁለት አገረ መንግስት በመመስረቱ ሂደት አብረናቸው መሆን አለብን።
አሁን ደግሞ ዋይት ሃውስ የፕሬዝዳንት ትራምፕ እቅድ ፍልስጤማውያኑን በሌላ ሀገር የሚያሰፍረው በጊዜያዊነት ብቻ ነው እያለ ነው። ቃል አቀባይዋ ካሮላይን ሌቪት
It's not a livable place for any human being. I think it's actually quite evil to suggest
ሰው ሊኖርበት የሚችል ቦታ አይደለም። እንዲያውም እንደዚህ አስከፊ በሆነ ቦታ ሰው ይኖር ማለት ክፉነት ነው።
ፕሬዚደንት ትራምፕ ከአካባቢው መሪዎች ጋር በቀጣዮቹ ቀናት እንደሚነጋገሩ ሌቪት አመልክተዋል። ይበዚህ እንዳለ ፕሬዚደንት ትራምፕ የወሰዷቸውን እርምጃዎች ጋዛን የሚመለከተውን ጨምሮ የሚቃወሙ ሰልፎች በተለያዩ የአሜሪካ ከተሞች ተካሂደዋል።
ቆንጅታየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ሌላ ወቅታዊ የዩናይት ስቴትስ ርዕሰ ጉዳይ ነው የምንሻገረው። ዲሞክራቶች በዩናይት ስቴትሱ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤት የተደረጉትን ለውጦች በመቃወም እንታገላለን አሉ። በዩናይት ስቴትስ ምክር ቤት የዲሞክራት ፓርቲ አመራር አባላት የትራምፕ አስተዳደር ዩኤስአይዲ ዩናይትድ ስቴትስ ዓለም አቀፍ የተራድኦ ፕሮግራም መስሪያ ቤትን በመሳሰሉ የመንግስት መስሪያ ቤቶች ይዞታና አሰራር ላይ እያደረገ ያለውን ለውጥ በመንግስቱ በጀት እቅድ ዙሪያ ከፕሬዚዳንቱ ጋር በሚደረጉ ድርድሮች እንደሚጠቀሙባቸው ነው የገለጹት። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጂፕሰን ያደረሰችንን ዘገባ እንደሚከተለው አቀርበዋለሁ። ከአማዞን ጥቅጥቅ ደን ጥበቃ ለሚያንማር ስደተኞች እስከሚሰጠው እገዛና አገራቸው ከሩሲያ ጋር የምታካሄደውን ጦርነት ሸሽተው ለሚሰደዱ ዩክሬናውያን መጠለያ ዩናይትድ ስቴትስ የምትሰጠው እርዳታ ያለመኖር የፈጠረው ስሜት በዓለም ዙሪያ እያስተጋባ ነው። በዚህ ሳምንት እዚህ ዋሽንግተን ላይ የዲሞክራት ፓርቲ የምክር ቤት አባላት አሁን ከተዘጋው ከዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤትና ከምክር ቤቱ ደጃፍ ተቃውሟቸውን አሰምተዋል። ኮሪ ቡከር ዲሞክራት የእንደራሴዎች ምክር ቤት አባል ናቸው።
We will fight their violations of separation of powers.
የመንግስት የስልጣን ክፍፍል አሰራር ላይ የፈጸሙትን ጥሰት በመቃወም እንታገላለን። በሕገ መንግሥታችን ላይ የፈጸሙትን ጥሰት እንታገላለን። ዝም አንልም። ለትክክለኛ ነገር እንቆማለን። እንናገራለን። እንነሳለን።
በያዝነው ሳምንት መጀመሪያ ላይ የዩናይት ስቴትስ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤት ፕሬዚዳንት ዶናልድ ትራምፕ ዩናይት ስቴትስ ለውጭ የምትሰጠው እርዳታ እንዲገመገም ያሳለፉትን ፕሬዚዳንታዊ ትእዛዝ ተከትለው በቀድሞ ሴናተር ማርኮ ሩቢዮ ወደሚመራው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት እንዲዛወርና ሰራተኞቹን በሙሉ በሚባል ደረጃ እረፍት እንዲወጡ ታዘዋል። ጆናታን ጃክሰን በተወካዮች ምክር ቤት ከዲሞክራት ወገን ናቸው።
Now we're seeing the most powerful man in the world.
በዓለም ሀያሉ ሰው ዶናልድ ጄ ትራምፕ እና ታላቁ የዓለም ባለጸጋ ኢላን መስክ ከመጨረሻዋ ድሃ ሴትና ከምድሪቱ የነጣ ድሃ ላይ ገንዘብና ምግብ ሲነጥቁ እያየን ነው።
ከሪፐብሊካን ወገን የሆኑ የዩናይትድ ስቴትስ ምክር ቤት አባላት በበኩላቸው ትራምፕ የመንግሥት ድርጅቶችን ሥራ መለስ ብለው መገምገም የሚያስችላቸው ሰፊ የፕሬዝዳንታዊ ሥልጣናቸውን እየተጠቀሙ ነው ሲሉ ይሞግታሉ። ትራምፕ ይህንንም የፌዴራል መንግሥቱን ወጪ ለመቀነስ ያቋቋሙትን በእንግሊዝኛው ምሕፃረ ቃል ዲኦጄ የሚል መጠሪያ የሰጡትን በባለ ብዙ ቢሊዮነሩ ኤላን መስክ በሚመራው ድርጅት አማካኝነት እያስፈጸሙ ነው። ጃን ቱኔ በእንደራሴዎች ምክር ቤት አብላጫ መቀመጫ ያለው የሪፐብሊካን ፓርቲ መሪ ናቸው።
I don't think they're closing an agency, but I do think they have the right to review funding and how those decisions
ድርጅቱን የሚዘጉ አይመስለኝም። ሆኖም የገንዘብ አጠቃቀሙንና እነኛን ውሳኔዎች እንዴት እንደሚወስዱ፣ ቅድሚያ ትኩረት የተሰጣቸው ፕሮግራሞች የሚያስፈልጋቸው ወጪ እንዴት እንደተመደበላቸው የመገምገም መብት ያላቸው ይመስለኛል። ይህ ደግሞ በየትኛውም አስተዳደር የሚሰራ ይመስለኛል። አዲሱ አስተዳደር ኃላፊነቱን በሚረከብበት ወቅት በዚያ ድርጅት በኩል በጀት የተፈቀደላቸውና ገንዘቡ ወጪ የተደረገላቸው በርካታ ፕሮግራሞች ይኖራሉ። አንዳንዶቹ በታቀደላቸው መሰረት፣ አንዳንዶቹ ደግሞ ከዚያ ውጪ በሆነ መንገድ እየሰሩ ይመስለኛል።
አንዲት የጉዳዩ አዋቂ ተንታኝ ለአሜሪካ ድምፅ በሰጡት አስተያየት ሲናገሩም ሁኔታው በዩናይት ስቴትስ ታሪክ ከአሁን ቀደም ታይቶ የማያውቅ ነው ይላሉ። ፕሮፌሰር ክሌር ፊንከልስቴን በፔንሲልቬንያ ዩኒቨርሲቲ የሕግና የፍልስፍና መምህርት ናቸው።
Arguably, it's a real violation of separation of powers for the executive branch to try to shut down agencies.
በርግጥ ድርጅቱ ስራውን የሚያከናውንበትንና ገንዘቡ ወጪ የሚደረግበትን መንገድ አስመልክቶ ስራ አስፈጻሚው አካል የተለያዩ ውሳኔዎችን የማሳለፍ ስልጣን ቢኖረውም ምክር ቤቱ ህጋዊ ህልውና የሰጣቸውንና በጀት የመደበላቸውን ድርጅቶች ጨርሶ ለመዝጋት መሞከር ግን ህገ መንግስታዊውን የስልጣን ክፍፍል ደንብ መጣስ ነው።
በምክር ቤቱ አናሳ መቀመጫ ያላቸው ዲሞክራቶች መሪ ቸክ ሹመር በበኩላቸው ከትላንት በስቲያ ማክሰኞ በሰጡት አስተያየት የማጭበርበር ድርጊቶችና ያለ አግባብ ያልሆኑ አሰራሮችን ለማስወገድ የሚደረጉ ጥረቶች እንደሚደግፉ ገልጠው እርምጃዎቹ የተፈጸሙበትን ፍጥነትና በምስጢር መከናወናቸውን ግን አጥብቀው ተችተዋል።
Whatever Doge is doing, it's not democracy. We know what democracy is like.
ዳጅ የተሰኘውና በመንግሥት መሥሪያ ቤቶች ብቃት ላይ ሥራ የሚሠራው ቡድን ድርጊቱ ፈጽሞ ዲሞክራሲያዊ አይደለም። ዲሞክራሲ ምን እንደሚመስል እናውቃለን። ይሄ ደግሞ ምስጢር አይደለም። አደባባይ የወጣ እውነታ ነው።
ዲሞክራቶች በዩኤስአይዲ ላይ እየተተገበረ ያለውን ለውጥ ለመቃወም ትራምፕ ለካቢኔያቸው እጩ ያደረጓቸውን ሰዎች የማጽደቅ ሂደት ለማቆምና የመንግስቱን በጀት የሚያጸድቀውን ሕግ በተመለከተ በሚሰጡት ድምጽም ተጽዕኖ ለማሳደር ዝተዋል። ክብራትና ክብራን አድማጭ ተመልካቾቻችን፣ ተከታዩ ደግሞ በ2016 ዓመተ ምህረት የትምህርት ዘመን 12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 684,205 ተማሪዎች ያለፉት 5.4% መሆናቸውን የትምህርት ሚኒስቴር ያስታወቀውን በማስታወስ ይጀምራል። በሶማሌ ክልል ጅጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸው 35 ተማሪዎች በሙሉ በማለፋቸው ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎችን እንዴት ለዚህ ስኬት ሊያበቃ እንዳስቻለ ስመኝሽ የቆየ የትምህርት ቤቱን መስራች አቶ ክፍለ ገብርኤል ወለትንሳይን መምህራንና እንዲሁም ተማሪዎችን አነጋግራ ተከታዩን አሰናድታለች። ቀጥሎ ይቀርባል።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከሰባ በመቶ በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ስሙል የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን፣ ጓደኞችም ነው እና ሁሉም አብረን ማለፋችን በጣም ደስ ብሎናል።
ሳሊም እንደሚለው ደስፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቋሉ፣ እንደዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን? ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ የፈተናው የውጤቱ ሙዳ የፈተና ሙዳ አለ እና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርጎናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስፓርክ አካዳሚ በ1995 ስራ ሲጀምርም አላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሳኤ ይገልጻሉ።
የነበሩት ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበር በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይሄንን ትምህርት ቤት የከፈትነው።
በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓመተ ምህረት ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትነዋል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 10ሩ ትልቁ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9 ጊዜ የፈተና ጊዜ 9 ባቾች ይገባሉ። ሙሉ ለሙሉ
ሁሉም ተማሪ ያልፋሉ።
ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለ3 አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቅድ አላማችን ምንድን ነበረ? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል፣ ይሄ ሴክተሩ አዋጭ ነው አትራፊ ነው ምናምን ብለን ስላልገባንበት የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ የሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ልንናገር የማይገባው ልጆች እንዳልሆኑና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎቹን የሚበልጡ ልጆች ማፍራትን ዓላማ አድርገን ነው የምንንቀሳቀሰው።
ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው።
ትልቅ ቁጥር የምንለው በአሁኑ ዓመት ነው 60 የደረሰው እንጂ በሙሉ ሬሾ በጣም 25 35 ለምሳሌ ዘንድሮ 25 ተማሪዎች ነው የምናስፈትነው። በጣም ብዙ እንጠብቃለን። ከ15 ልጆች በላይ ከ500 በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከ9ኛ ክፍል ጀምሮ እነዚህ ልጆች ከ30 ሳይበልጡ ነው መጥተው አሁን 25 የደረሱት።
ላለፉት 14 ዓመታት በዘስፓርክ አካዳሚ ውስጥ ያገለገሉት መምህር እያሱ ብርሃኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል።
የትምህርት ስራ የመምህር ብቻ አይደለም ወይም የትምህርት ቤቶች ብቻ አይደለም፣ የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እኒህ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ ነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት ስለ ባህሪያቸው፣ ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገለጻ እናደርግላቸዋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል፣ መቀረፍ ያለበት ችግር ካለ፣ የቱ ጋር ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን።
መምህር እያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ።
እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነኚህ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል፣ መሰረት ሰርቷል ለልጆቹ። ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መጥቶ የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው፣ የመምህር ትልቁ ሀብቱ፣ ትልቁ ደስታው የልጆቹ ውጤታማ መሆን ነው።
ደስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር እያሱ የየራሳቸው ምላሽ አላቸው።
ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰር ናቸው። ያንን ከፍተኛ ገንዘብ አስከፍለው ለመምህሩም ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አያመጣላቸውም። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለሕዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አለባቸው። ትምህርት ቤቶቹ ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው።
ይሄ የሀገራዊ የትምህርት ስብራት ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግብዓት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍት በሌለበት ውስጥ በሶፍት ኮፒ ነው መምህራኑ ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግብዓት ምንድን ነው? የትምህርት ግብዓቶች ምንድን ነው? በቂ ላብራቶሪ አለ ወይ? በቂ ቤተ መጽሐፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት። ለማብቃት ደግሞ የሚያስፈልግ ግብዓት አለ። በቂ የሆነ የላይብራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ ለትምህርት ግብዓት የሚያግዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደ ታችን የጀመረው ቶፕ ቱ ቦተም ነው። መጀመር የነበረበት ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት፣ ብዙ ጥረት ይጠይቃል።
ደስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት 3 ተቋማት 2000 ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
መጨረሻ ያደረግነው ዘገባ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ በካናዳ በሜክሲኮና በቻይና ላይ አዲስ ቀረጥ እንደሚጣል ይፋ ማድረጋቸውን ተከትሎ በዓለም ዙሪያ የአክሲዮን ገበያ ዋጋ አሽቆልቅሎ ነበር። ኋላም ፕሬዚዳንቱ በሜክሲኮና በካናዳ ላይ የጣሉት ቀረጦች ለአንድ ወር እንደሚያዘገዩላቸው ይፋ ካደረጉ በኋላ ሊያንሰራራ ችሏል። በሌላ በኩል ከቻይና በሚገቡ ምርቶችና ሸቀጦች ላይ የተጣለው ተጨማሪ ቀረጥ ተግባራዊ ሆኗል። አኒታ ፓውል ከዋይት ሀውስ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንዲህ ታቀርበዋለች።
ፕሬዚደንት ዶናልድ ትራምፕ በሳምንቱ መጨረሻ ላይ ይፋ ያደረጉት ቀረጥ ኦታዋ እና ሜክሲኮ ሲቲ ብቻ ሳይሆን አንደምታው እዚህ ኒውዮርክም፣ ሆንግ ኮንግ እንዲሁም ታይፔ ድረስ ተሰምቷል። ትራምፕ ሜክሲኮና ካናዳ ላይ 25%፣ ቻይና ላይ ደግሞ 10% ቀረጥ እንጥላለን ካሉ በኋላ ትናንትና በዓለም ዙሪያ የአክሲዮን ገበያ ዋጋዎች አሽቆልቁለዋል። ትናንት ፕሬዚደንት ትራምፕ ከሜክሲኮ ጋር ቀረጡ ለአንድ ወር ስራ ላይ ሳይውል እንዲዘገይላት በለውጡ ሜክሲኮ በድንበሯ በኩል ወደ አሜሪካ የሚገቡ ፍልሰተኞችንና ህገወጥ አደገኛ መድኃኒቶችን ፌንትኔልን ለመቆጣጠር እርምጃ እንድትወስድ ስምምነት ላይ መደረሱን ይፋ ማድረጋቸውን ተከትሎ ወዲያውኑ የአክሲዮን ገበያ ዋጋ ማንሰራራት ጀምሯል። ካናዳ ላይ የተጣለው ቀረጥም እንዲሁ እንደሚዘገይ ፕሬዚደንቱ አስታውቀዋል።
ወደ አገራችን የሚጎርፈውን ሰው ማስቆም አለብን። ፌንቴኔሉን መቆም አለበት። ይህ ደግሞ ቻይናንም ይመለከታል። በዚህ ዓመት በፌንቴኔል ምክንያት ቢያንስ 200,000 ሰዎች ሙተዋል። ከቻይና በካናዳና በሜክሲኮ በኩል ነው የሚጎርፈው። እሱን ማስቆም አለባቸው። ካላስቆሙ ደግሞ ቀረጥ የባሰ ከፍ ይደረግባቸዋል። በጣም ከፍ ይደረጋል።
የሜክሲኮ ፕሬዚደንት ክላውዲያ ሺምባም ስምምነቱን አስመልክተው በሰጡት አስተያየት
በዚህ ወር ውስጥ ለእናንተ ሕዝብና ለሜክሲኮም ሕዝብ ጥሩ ውጤት ለማምጣት እንደምንችል እርግጠኛ ነኝ። የስምምነቱም ውጤት እሱ ነው። በመከባበር ጥሩ ውይይት አድርገናል።
የኢኮኖሚ አዋቂ ምሁራን በበኩላቸው አዲሱ ቀረጥ የሚያመጣውን ውጤት ከዚህ ቀደም በሀገሪቱ ታሪክ ተከስቶ የነበረውን በማጣቀስ የሸማቾችን ኪስ ገበያው ላይ ቆንጠጥ ማድረግ እንደሚጀምር ይናገራሉ።
ክቡራትና ክቡራን አድማጭ ተመልካቾቻችን ለዕለተ ሐሙስ ምሽት ያሰናዳነውን በዚሁ ማብቃታችን ነው። ነገ አርብ ከምሽቱ 3 ሰዓት ላይ እንመለሳለን። በእኔ በኩል ከተቀሩ ባልደረቦች ጋር በዚሁ ተሰናበትኩ። ሰላም፣ ደህና አደሩ። Thank you.